the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረናል።
ለምሳሌ አፍሪካ ብትወስድ አፍሪካ ለዓለም አበዳሪ እንጂ ተበዳሪ አይደለም። የፍሳሽን መጠን በምታይበት ጊዜ በእርዳታ ለምትገባው $1 $3 ከአፍሪካ ይወጣል። እርዳታ የሚባለው ነገር በነጻ የተሰጠ ይመስላል እንጂ ነጻ ሀገሮች የራሳቸውን ኢኮኖሚ ፖሊሲ እንዳይወስኑ እጅና ስርና በራሳቸው የሚፈልጉትን ስራ እንዳይሰሩ የሚያደርጉ ነው።
የምጣኔ ሀብት ባለሙያው ዶክተር ደረጀ አለማየሁ ናቸው የሰማችኋቸው።
በዓለም አቀፍ ደረጃ በአንድ በኩል በባለጸጋና በመልማት ላይ ባሉት ሀገሮች መካከልና
እንዲሁም በሀገሮች ውስጥ በተለያየ ኢኮኖሚ ደረጃ ላይ በሚኖሩ ሰዎች መካከል ያለው ያልተመጣጠነ የቀረጥ አከፋፈል በብዙሃን ህልውና ላይ የሚደቅነውን ፈተና በመቃወም የሚታገሉ ዓለም አቀፍ ተሟጋች ናቸው። ቆየት ብለን እንተዋወቃቸዋለን።
የአሜሪካ ድምፅ የአማርኛው አገልግሎት 40ኛ ዓመቱን ደፈነ። ከረጅም ጊዜ አድማጮች ድምፅ የጥቂቱን እናሰማችኋለን።
የአዲስ አበባው መስኮት ሲከፈት ንጉሴ አክሊሉ አዲሱን ዓመት ዘመነ ሉቃስን አስታኮ ስለ ዘመኑ ስያሜና ጊዜውን ጠብቆ ስለሚፈጸም ድርጊት የሚያወሳ የሥራ ገጠመኝም ያወጋናል።
የአዲስ አበባው መስኮት ሲከፈት ስትል የመስከረም አደይ አበባ ከበዓል ሰሞን መዓዛው ጋር ውልድ ይላል አይደለ አሉላ?
እንዴታ ቆንጅት፣ ትክክል ብለሻል። እሁድ መስከረም 8 2015 ዓ ም የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጅት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ ያለፈው ዜና በኋላ እንመለሳለን።
እንዳትሄዱ።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከእሁድ ምሽት የዓለም ዜና ጋር እንግዶ ወልዴ ነኝ። ኤርትራ ለጦሯ የክተት ጥሪ ማድረጓንና የኢትዮጵያን መንግስት ከህወሓት ጋር እያደረገ ላለው ጦርነት ለመርዳት ሊያንቀሳቅስ ይመስላል ሲሉ መንግስታት በመግለጽ ላይ መሆናቸውን የኤኤፍፒ ዜና ወኪል ዘግቧል። የክተት ጥሪውን ተከትሎ ዜጎቻቸው በሚንቀሳቀሱበት ወቅት ጥንቃቄ እንዲያደርጉ የእንግሊዝና የካናዳ መንግስታት ባወጡት የጉዞ ማስጠንቀቂያ አስታውቀዋል። የሰሜን ኢትዮጵያን ግጭት ተከትሎ በኤርትራ ያሉ የአካባቢው ባለስልጣናት ለሀገሪቱ ጦር አባላት አጠቃላይ ጥሪ አድርገዋል ሲል የካናዳ መንግስት አስታውቋል። በመላ ሀገሪቱ ተጨማሪ የደህንነት እገዳዎች ካለ ቅድመ ማስጠንቀቂያ ሊተገበሩ ይችላሉ ሲል የካናዳ መንግስት ጨምሮ አስታውቋል። የእንግሊዝ መንግስት የክተት ጥሪው ረቡዕ መደረጉን ገልጾ ዜጎች ተጨማሪ ጥንቃቄ እንዲያደርጉ መክሯል። ህወሓት ባለፈው እሁድ በአፍሪካ ህብረት ለሚደረግ ድርድር ፈቃደኛ እንደሆነ ሲገልጽ የኢትዮጵያ መንግስት ለህወሓት መግለጫ ቀጥተኛ መልስ ባይሰጥም በህብረቱ ለሚደረግ የሰላም ንግግር ዝግጁ እንደሆነ ቀደም ብሎ ሲገልጽ ቆይቷል። ካለፈው መጋቢት ጀምሮ ለአምስት ወራት ጋብ ብሎ የነበረው ጦርነት ነሐሴ 17 2014 ሲያገረሽ ግጭቱ በሰላማዊ መንገድ ይፈታል የሚለውን ተስፋ አደብዝዞታል። የሶማሊያ ጦር ሂራን ተብሎ በሚጠራው የአገሪቱ ክፍል የሚገኙ የአልሸባብ ተዋጊዎችን ኢላማ በማድረግ በርካቶችን መግደሉን የሀገሪቱ የማስታወቂያ ሚኒስቴር አስታውቋል። መሐመድ ዳይሴን ከዋጂድ ሶማሊያ እንደዘገበው የሶማሊያ ብሔራዊ ጦር በሂራን ቡሎ ቡርዴ ከተማ አቅራቢያ ዘምቶ ከ30 በላይ የአልሸባብ ተዋጊዎችን ገድሏል ሲል የሀገሪቱ የማስታወቂያ ሚኒስቴር መግለጫ አውጥቷል። በዘመቻው አምስት ወታደሮቹ እንደተጎዱበት መንግስት አስታውቋል። ሂራን በተባለችው የሀገሪቱ ክፍል በዚህ ወር ከፍተኛ ወታደራዊ እንቅስቃሴ በመታየት ላይ ሲሆን የሶማሊያ ጦር በርካታ ቦታዎችን ከአልሸባብ መንጠቁን ይናገራል። አልሸባብ በሶማሊያ መንግስት በኩል በወጣው መግለጫ ላይ አስተያየት ባይሰጥም ከአየር በተፈጸመ ጥቃት አንድ ባህላዊ መሪና ሌሎች ሲቪሎች መገደላቸውን ተናግሯል። መረጃውም በገለልተኛ ወገን ማረጋገጥ አልተቻለም። በሌላ በኩል 10 የሚሆኑ የአልሸባብ ሰላዮችን የአገሪቱ የመረጃና ደህንነት ተቋም ሞቃዲሾ ውስጥ መያዙን የሶማሊያ የአገር ውስጥ ደህንነት ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አብዲ ካሚል ሙሐሊም ሹክሪ በጋዜጣዊ መግለጫ ላይ እንዳሉት የደህንነት ተቋሙ አልሸባብ ሲጠቀምባቸው የነበሩ 3 ቤቶችንም በቁጥጥር ስር አውሏል። አዲስ በፈጸመው ጥቃት 20 መንደሮችን ከአልሸባብ ያስለቀቁን የሶማሊያ መንግስት ሰሞኑን አስታውቋል። 100 የሚሆኑ የአልሸባብ ተዋጊዎችን መግደሉንም ተናግሯል። አልሸባብ ሞቃዲሾ በሚገኝ ሆቴል ላይ ጥቃት በማድረስ ከ20 በላይ ሰዎችን ከገደለና ከ100 ያላነሱትን ካቆሰለ በኋላ አዲሱ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ማስተዳደራቸው በአልሸባብ ላይ ሙሉ ጦርነት እንደሚያውጅ አስታውቀው ነበር። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አርሜኒያን በመጎብኘት ላይ የሚገኙት የአሜሪካው ምክር ቤት አፈ ጉባኤ ናንሲ ፖሎሲ በቅርቡ አርሜኒያ ላይ በአዘርባጃን የተፈጸመውን ጥቃት አውግዘዋል። ጥቃቱንም ህገወጥና አደገኛ ሲሉ ጠርተውታል። በአርሜኒያ መዲና የረቫን ላይ የተናገሩት ፖሎሲ አሜሪካ የአርሜኒያን ሉዓላዊነት እንደምትደግፍና ሀገሪቱ ራሷን ለመከላከል የሚያስፈልጋትን ነገር አሜሪካ ማወቅ ትሻለች ብለዋል። ፔሎሲ አያይዘውም ጥቃቱ የተጀመረው በአዘርባጃን ወገን መሆኑ መታወቅ አለበት ሲሉ አጽንኦት ሰጥተው ተናግረዋል። አርሜኒያ ላይ በአዘርባጃን የተፈጸመው ጥቃት በዲሞክራሲና በፈላጭ ቆራጭ መካከል በመላው ዓለም የሚደረገው ትግል አካል ነው ብለዋል ፔሎሲ። የአዘርባጃን ኃይሎች ጀርሙክ የተባለውን የሽርሽር ከተማ በሰው አልባ አውሮፕላንና በሞርታር ደብድበዋል ሲል የአርሜኒያ መከላከያ ሚኒስቴር ባለፈው ረቡዕ አስታውቆ ነበር። የአዘርባጃን መከላከያ ሰራዊት በበኩሉ የአርሜኒያ ኃይሎች ይዞታዎችን ደብድበውብኛል በማለት መልሶ ወንጅሏል። አርሜኒያ 49 ወታደሮቿ እንደተገደሉባት ስታስታውቅ፣ አዘርባጃን ደግሞ 50 ሞተውብኛል ብላለች። የሶቪየት ሶሻሊስት ሪፐብሊክ አካል የነበሩት ሁለቱ አገሮች ናጎርኖ ካራባክ በተባለው ክልል ይገባኛል ጥያቄ ለዓመታት ተዋግተዋል። በእንደ አውሮፓውያን አቆጣጠር 1994 የአርሜኒያ ኃይሎች ናጎርኖ ካራባክን በቁጥጥር ስር አውለውት የነበረ ቢሆንም ከሁለት ዓመት በፊት በተደረገ የስድስት ቀናት ጦርነት አዘርባጃን ሰፊ አካባቢን ተቆጣጥራለች። ሩሲያ አስታራቂ ሆና ጣልቃ በመግባት ሁለቱ ወገኖች የሰላም ስምምነት አድርገው እንደነበር ይታወሳል። በመጨረሻም አድማጮች፣ በመቶ የሚቆጠሩ የዓለም መሪዎች በነገ ዕለት በሚፈጸመው የእንግሊዟ ንግሥት ዳግማዊት ኤልሳቤት የቀብር ሥነ ሥርዓት ላይ ለመገኘት ለንደን ላይ ተሰባስበዋል። የአሜሪካው ፕሬዝደንት ጆ ባይደን እና ባለቤታቸው ጂል ባይደን ትናንት ቅዳሜ ለንደን መግባታቸው ታውቋል። የቪኦኤዋ አኒታ ፓውል ከለንደን እንደዘገበችው በማዕከላዊ ለንደን በርካቶች ሲሰባሰቡ፣ የዓለም መሪዎች ደግሞ ላንካስተር ሃውስ ወደተባለው የውጭ ጉዳይና የጋራ ብልጽግና ቢሮ አምርተው ከሳምንት በፊት በ96 ዓመታቸው ሕይወታቸው ላለፈው ዳግማዊት ኤልሳቤት ሐዘናቸውን ገልጸዋል። ባይደንና ባለቤታቸው በዌስት ሚኒስትር አዳራሽ በመገኘት ካለፈው ረቡዕ ጀምሮ በክብር ያረፈውን የንግሥቲቱን አስክሬን እንደሚመለከቱ የሚጠበቅ ሲሆን ንጉሥ ቻርለስ ሶስተኛ ለእንግዶቻቸው የአቀባበል ሥነ ሥርዓት እንደሚያደርጉም ይጠበቃል። የእንግሊዝ ዘውድ በንግሥቲቱ ቀብር ሥነ ሥርዓት ላይ እንዲገኙ ለሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን ጥሪ በማድረጉ ጭቅጭቅን ፈጥረዋል። አልጋ ወራሹ ጋዜጠኛ ጀማል ካሾግጂን ጭካኔ በተሞላበት ሁኔታ አስገድለዋል የሚሉ እንጀራ ይቀርብባቸዋል። ዘግይቶ በወጣው ሪፖርት ደግሞ አልጋ ወራሹ በቀብር ሥነ ሥርዓቱ ላይ እንደማይገኙ ታውቋል። የእንግሊዝ ዘውድ የሩሲያ፣ ቤላሩስ፣ ሲሪያ፣ አፍጋኒስታንና ቬንዙዌላን መሪዎች በቀብሩ ላይ እንዲገኙ አልጋበዘም። አድማጮች፣ ለምሽቱ ያዘጋጀነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ እየጋበዝኩ በእኔ በኩል መልካም ምሽት።
በድጋሚ ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
እሁድ መስከረም 8 2015 ዓ.ም በአዲሱ ዓመት የመጀመሪያውን የራዲዮ መጽሔት ፕሮግራማችንን ዛሬ አሃዱ እንላለን።
የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና
አሉላ ከበደ ነን።
ወደ ዕለቱ ዝግጅቶች ከማምራታችን አስቀድመን
አሁን እንደ ወትሮ ሁሉ በራዲዮ መጽሔት ወግ ልማድ መሰረት የሳምንቷን ምርጥ ግጥም ነው የምናስቀድመው።
ተዘግተው የሰነበቱ የራዲዮ መጽሔት ቤተኛ ናቸው። ማስታወሻም አክለው በአዲሱ ዓመት ዋዜማ ያደረሱን
ሰላም ወንድም ያሉላ እንደምን ከረም ሲሉ ሰላምታቸውን በማስቀደም እንደረደራሉ። ቆንጂት በማስታወሻቸው የሚያስታውሱት የመጨረሻው የራዲዮ መጽሔት ተሳትፏቸው በጊዜው አዲሱ ጥረታ ከወጣ በኋላ ብቻዬን ሰራ የነበረበትን ጊዜ ነው።
አዎ አሉላ፣ አንተ እኮ ብቻህን ብዙ ከአድማጮች ጋር ተጉዘህ ነበር።
ልክ ነው ቆንጂት፣ በዚያን ጊዜ ብቻዬን ሰራ ነበር። ደግነቱ ታዲያ ዛሬ አድማጮች ፕሮግራማችንን በሚያጣጥሙት መልኩ የምናቀርብበትን አብረን እየሰራን ነው። ቆንጂት አስራደው ይቀጥላሉ። ይኸው እንደተለመደው የወገኖቻችንን ሲቃ የሚያቃስት አንድ ግጥም ልኬልሃለሁ።
ያሰብንበት ሳንደርስ ከመንገድ ዳር ወድቀን ቀርተን እያያችሁ ቀናቱን ሳምንቱን ወራቱን ቆጥራችሁ
እንኳን አደረሰ እናንተም አትበሉኝ እኔም አልላችሁ።
አመት በዓል መጣ አልመጣ በተረኞቹ የምግብ ሽታ ምች ለመመታት ካልሆነ በስተቀር በጎሰኞች ጭካኔ ቤታቸው ተቃጥሎ ለተፈናቀሉ፣ በበጋ በፀሐይ በክረምት በዝናብ ለሚሰቃዩ ወገኖቻችን ከቶ ምን ሊፈይድ አስራደው ጠንከር ባለ ምሬት ይተቻሉ።
በገዛ ሀገራቸው ባይተዋር እንዲሆኑ ከተፈረደባቸው ወገኖቻችን ጎን በመቆም ድምፃቸው እንሆን ዘንድ የምታሳስብ ግጥም ልክ ያለሁና እንደተለመደው ለወገኖቻችን አቅርቡልኝ።
ሚያዝያ 19 2020 እሁድ በተላለፈው የራዲዮ መጽሔት ዝግጅት በላኩልህ የኢሜይል መልእክቴ ብለው ይቀጥላሉ አስራደው። በረከተ መርገሙን ተደብቄም ይሁን ተጠንቅቄ እየሰገርኩ ይሁን እየጨፈርኩ እንደማመልጠው ባላውቅም የነገ ሰው ካለኝ ተመልሼ ብቅ ማለቴ አይቀርም ባልኩት መሰረት የበረከተ መርገሙ ተቋዳሽ ከመሆን ባላመልጥም ይኸው የነገው ሰው ብሎኝ ዳግም ብቅ ብያለሁ።
አስራደው የዛሬ 2 ዓመት ግድም የጻፉልንና ለአየር የበቃ ማስታወሻቸውን ነው ያስታወሱት። ለሁሉም ይቀጥላሉ። በነገራችን ላይ ይህ የነገ ሰው የሚለው አባባል የሚያጭርብኝ የተለየ ትዝታ አለ። የስድስተኛ ክፍል ተማሪ ሳለሁ በማስታወቂያ ሚኒስቴር እየተዘጋጀ የነገው ሰው በሚል ርዕስ በሳምንት አንድ ጊዜ ቅዳሜ ከሰዓት በኋላ በኢትዮጵያ ሬዲዮ ጣቢያ የሚተላለፍ በአዲስ አበባ ትምህርት ቤቶች መካከል የሚደረግ የሳይንስና ሕብረተሰብ ጥያቄዎች ውድድር ነበር።
እዚህ ውድድር እኔና ፍቅሩ ካሳ የሚባል ተማሪ አብረን የመርዕድ አዝማች ስብስቴ ነጋሲ ትምህርት ቤታችንን ወክለን በመወዳደር ለመጨረሻ ውድድር ከቀረቡት 4 ትምህርት ቤቶች መካከል አንዱ በመሆን በመጨረሻ ባደረግነው ውድድር ሳይቀናን በግማሽ ነጥብ ተበልጠን ውድድሩን በአራተኝነት አጠናቀናል ሲሉም ያስታውሳሉ አስራደው።
የሚገርመው ታዲያ የትምህርት ቤታችን ዳይሬክተር አቶ ተመስገን ቀነኒ ለውድድሩ እኔና ፍቅሩ ካሳ ከመርዕድ አዝማች ስብስቴ ነጋሲ ትምህርት ቤት ተመርጠው ተልቀዋል የሚል ደብዳቤ ጽፈው ከመስጠት ሌላ ከመኖሪያ ቤታችን እስከ ማስታወቂያ ሚኒስቴር ድረስ የምንሄድበት የደርሶ መልስ መሳፈሪያ አልሰጡንም ነበር። ያም ሆኖ ቤተሰቦቻችንን እያስቸገር አንዲትም ቀን ሳንዘገይ ውድድሩን አጠናቀቅን። እናም ከአቡነ ጴጥሮስ ሐውልት በታች የነበረውን የቆየም ቢሆን ቆንጂት ላንቺም ቅርብ የሆነ ቦታ እየጠቀሱ ነው አስራደው።
ልክ ነህ አሉላ።
እናም ከአቡነ ጴጥሮስ ሐውልት በታች የነበረውን የማስታወቂያ ሚኒስቴር የማውቀው ገና የስድስተኛ ክፍል ተማሪ ሳለው ሲሆን ምኞቴ ደግሞ እንዳሳምነው ገብረ ወልድ ጋዜጠኛ መሆን ነበር።
ይኸው ዛሬም የነገው ሰው ብሎኝ ብቅ ብያለሁ። አክባሪ የራዲዮ መጽሔት ቤተኛ አስራደው ከፈረንሳይ ብለዋል። አሉላ፣ በቀጥታ ለአንተ የተላከ ነው ይሄ ማስታወሻ።
ልክ ነው ቆንጂት፣ እንዳለ የእሳቸውን ቃል ተከትለን ያቀረብ ነው። ታዲያ እሳቸው አሁን ከማን ጋር እንደምሰራ ሲያውቁ የሚቀጥለው ደብዳቤያቸውን እንደሚለወጥ አውቃለሁ። ለሁሉም ግጥማቸውን እናስከትል።
እንቁጣጣሽ ምን አመጣሽ ይላል ርዕሱ። ዞረሽ ዞረሽ ተሽከርክረሽ ተሽኮርምመሽ ተሽከርክረሽ ተሞናምነሽ ተኳኩለሽ ቀናት ቆጥረሽ ወራት አዝለሽ አመት ሞልተሽ እኛን ረስተሽ ካለው ውለሽ ካለው ቀብተሽ እንዳልነበር እንደሌለን አፈር ትቢያ ጭቃ ደብሰን ምናምንቴ ከንቱ ሆነን ውልብላንን በትውስታሽ
ከምናብሽ ከመዝገብሽ እኛን ፍቀሽ እናባባ እነማማን ወንድም ጋሼ እታለምን ዘመድ አዝማድ ጎረቤቱን ሁሉን ትተሽ ሁሉን ረስተሽ ቀና አስልተሽ ወራት ቁጥረሽ ዓመት ሞልተሽ ዘመን አዝለሽ እንቁጣጣሽ ምን አመጣሽ ለምን መጣሽ
ምን ትሰሪ ምን ትፈጥሪ ምን ታወሪ ምን ትነግሪ እኮ ለምን ተናገሪ
ለወገኔ ለተራበው በደል ጥቃት ላባዘነው ኑሮ ጨሶ ለሚያጨሰው በንባዎቹ ለሚያጠቅሰው ጠኔ ጥሎት ለወደቀው በጎዳና ለሚተኛው ለኔ ብጤ ለሷ ብጤ ለኛ ብጤው እንቁጣጣሽ ምን አመጣሽ ተጠየቂ ትንስማሽ
መሬት ነጥቀሽ አርሶ አደሩን ስራ ነፍገሽ ላባደሩን ለነጥቆ አደር ወለል አርገሽ በር ከፍተሽ ለዘራፊ ለነጣቂ ለሙሰኞች አሸግደሽ ብዙሃኑን አስጨነቀሽ በኑሮ ጣር አጎሳቁለሽ
አንገላተሽ ገለሽ ቀብረሽ ከደላው ጋር እያሽቃበጥሽ ቀን አስልተሽ ወራት ቁጥረሽ ዓመት ሙልተሽ ዘመን አዝለሽ እንቁጣጣሽ ለምን መጣሽ ምን አመጣሽ ተናገሪ እስቲ ምስማሽ
ምን ትሰሪ ምን ታወሪ ምን ትፈጥሪ ምን ትነግሪ እኮ ለምን ተናገሪ
አንድ ቀን ኑሮን ሳይኖሯት በቀዳዳ ብቻ እያጨለቁ ለብዙ ዓመታት ሲመለከቷት ለቆዩት ጎስቋሎች ኢትዮጵያውያን ወገኖቼ መታሰቢያ ትሁንልኝ ብለውናል አስራደው።
የራዲዮ መጽሔቱን ቤተኛችንን አስራደውን ለአዲስ ዓመት መጀመሪያ ግጥማቸው እናመሰግናለን።
አስራደው በማስታወሻው እንደተከሱት የኮቪድ መጀመሪያ ገደም ብቅ ብለው ረዘም ላለ ጊዜም ጠፍተው ከነበሩበት ዛሬ በአዲሱ ዓመት መጀመሪያ ዳግም ተመልሰው ብቅ ብለዋልና እንኳን ደህና መጡ ብለናል። አይጥፎ
ችን እንደጠቆም ነው የአሜሪካ ድምጽ የአማርኛው አገልግሎት በያዝነው መስከረም ወር መገባደጃ 40ኛ ዓመቱን ይደፍናል።
በተከታታይ ከምናቀርባቸው ዝግጅቶች ለዛሬ ከረጅም ጊዜ አድማጮች ድምጽ የጥቂቱን እንሰማለን። ወዲሁም የለንደኑን ግዚያችን ከፈቀደም የሎስ አንጀለስና የላስ ቬጋስን ጨምረን አዳዲስ ዘጋቢዎቻችንን እናስተዋውቃቸዋለን። አስተዋይ መልሰ ከለንደን በስልኩ መስመር ላይ ይገኛል። አስተዋይ እንኳን ደህና መጣ። እንኳንም ከአዲሶቹ ዘጋቢዎቻችን አንዱ በመሆን የአሜሪካ ድምጽን ለመቀላቀል በቃ።
እንኳን ደህና ቆያችሁኛል ሁላ። በጣም አመሰግናለሁ። እንግዲህ ይህንን ታሪካዊ የሆነ የሬዲዮ ተቋም መቀላቀሌ በጣም ትልቅ ክብር ይሰማኛል። ያደግንበት ያሳደገን እውነተኛ የመረጃ ምንጭ ነው። እኔም ባለሁበት እውነተኛ የመረጃ ምንጭነቱን አረጋግጠን እንቀጥላለን ብዬ ተስፋ አደርጋለሁ። አመሰግናለሁ በጣም።
አስተዋይ ወደ አሜሪካ ድምጽ ቤተሰብ እኔም እንኳን ደህና መጣህላለሁ።
አመሰግናለሁ። እንኳን ደህና ቆያችሁኝ።
ራዲዮ መጽሔት መታወቂያ ብቻ ሳይሆን እንዳመችነቱ ወደፊትም ለፕሮግራሙ ተስማሚ የሆኑ የለንደን ወጎችን የምታጋራበት ጭምር ይሆናል። ለአድማጮቻችን አስተዋይ እንደ አድማጭ ፕሮግራሞቻችን የመከታተል እድል ነበረ። ቆንጅትን በረጅም ጊዜ አገልግሎቷ የምታውቃት ይመስለኛል። ዜና ስታቀርብ ወይም ፕሮግራም ስትመራ ሊሆን ይችላል። ራዲዮ መጽሔትም ሌላው አዘጋጅ ናት። ከሷ ልትጀምር ትችላለ። የመከታተል እድል ከነበረ
የድሮ ነች እያልከው
የሚገርመው እኔም መጀመሪያ በጋዜጠኝነት ህይወቴን ስጀምር ኢትዮጵያ ቴሌቪዥን ነበር የተቀጠርኩት እና አባቴ ይለኝ ነበረው ልክ እንደ ቪኦኤዎቹ እንደነቁ እንጂ ትክክለኛ ሀቀኛ መረጃ በደንብ አድርገህ ነገር መግለጽ መቻል አለብህ የሚል አስተያየቶችን ነበር ይሰጠኝ የነበረው። መጀመሪያ ከቪኦኤ ጋር ስተዋወቅ በግዴታ ነው የተዋወቅኩት። አሉላ አንተ እንደገለጽከው ትክክለኛ የመረጃ ምንጭ ተደርጎ የሚወሰድ ብቸኛው ጣቢያ ስለነበር ጀርመን ድምፅ ሬዲዮ እና ቪኦኤ ነው የነበረው። 11 ሰዓት ላይ ጀርመን ድምፅ ሬዲዮ ቤት ሲከፈት በፊት እኛ ጨዋታ ላይ ነን፣ ምንም ትኩረት አናደርግለትም። 3 ሰዓት ላይ ግን የቴሌቪዥን ፕሮግራም ለማየት ወይንም እራት እየተበላ ሁሉም ነገር ጸጥ እንዲል ተደርጎ ነው ሬዲዮ የሚከፈተው። ሁል ጊዜ ጠብ ነበረ ከአባታችን ጋር። ይህን መስማት አንፈልግም እያለን በግዴታ የተዋወቅ ነው። ከዛ በኋላ ግን የሀገሪቱ የፖለቲካ ሁኔታ ሲገባን ሲመጣ ስለ ዓለም መረጃዎች ስለ መረጃ ምንነት ማወቅ ከጀመርን በኋላ ግን ቪኦኤን ፈልገን የምናዳምጠው ነው የሆነው። ምክንያቱም ቪኦኤ እኔ እስከማውቀው ድረስ እኔ እስከሰማሁት ድረስ የመጀመሪያው 30 ደቂቃ ዜናዎች ከተላለፉ በኋላ ዜናዎቹ ላይ ውይይት በማድረግ ወይ ደግሞ ወደ ሌላ ጉዳይ በመሄድ ፕሮግራሙ ላይ ትንሽ ደከም ያለ አድማጭ ነኝ እኔ ራሴን ስገልጸው የነበርኩት። ዜናዎቹ ላይ ግን ምንም ጥያቄ የለውም በደንብ ስንከታተል። ምክንያቱም ብቸኛው እውነተኛ የመረጃ ምንጭ ተደርጎ ነው የሚወሰደው። በተለይ ደግሞ ኢትዮጵያ ውስጥ እኔም ስራ ከጀመርኩበት ጊዜ በኋላ በጋዜጠኝነት ራሳችንም እናረጋግጥበት ነው ቪኦኤዎች ምን አሉ እየተባለ ይሰማ ነበረ እና ቪኦኤ ላይ የሰማነውን ስናወራም በዛ ባለቆቻችን አካባቢ ብዙም ደስታ አልነበረም ኦብቪስሊ እንደሚገምተው። እና አዎ አድማጭ ነበርኩኝ። በተለይ ዜናዎቹ ኢቲቪን ስሰራ እኔ ዜና ክፍል ነበር የምሰራው። ስለዚህ የሚስበኝ የዜና ነገር በብዛት ስለነበረ ከምሰራበት ዲፓርትመንትም አንጻር በደንብ ዜናዎችን እንሰማለን። በ1997 በተለይ የፖለቲካ ነገሩ በጣም በተቃወሰ ጊዜ ኢትዮጵያ ውስጥ ከ97 ጀምሮ በደንብ በሚባል ደረጃ የቪኦኤ ተከታታይ ነበር።
አስተዋይ፣ ትክክለኛውን ዜና እውነተኛውን የምናጣራበት የምንሰማበት የአሜሪካ ድምፅ ነበር ነው ያለው። እንደው የምታስታውሰው አለ ይሄን ዜና ያረጋገጥኩበት የምትለው?
አዎ ዜናውን አሁን ስፔሲፊካሊ ማስታወስ እንትን ቢልም አይ ቲንክ ነገሮችን የምናረጋግጥበትና ደስታ የምናገኝበት የነበረው ይመስለኛል ካልተሳሳትኩኝ የምርጫ 97 ጊዜ የምርጫ ውጤቶች በሚገለጹበት ጊዜ ሰላማዊ ሰልፎች፣ ይሄ በተለይ ውጭ ሀገር የሚካሄዱ ሰላማዊ ሰልፎች ሲካሄዱ ኢትዮጵያ ውስጥ ያን ጊዜ ቅንጅት አዲስ አበባን አልቀበልም ካለ በኋላ አዲስ አበባ ውስጥ የተገደሉ ሰዎች እንደዚህ ያለ የእነሱ ነገሮች ሲነግሩ ስንሰማ ላይ መስማት የምንፈልገው እውነታውን ስለነበረ እነዚህ አይነት የፖለቲካ ዜናዎች ናቸው።
ዛሬ እንግዲህ የሙያ አጋራችን ልትሆን ተቀላቅለናል። የለንደን እንግዲህ ትኩስ ወሬዎች አያመልጡንም። የራዲዮ መጽሔት ደግሞ ዘና የሚያደርጉ ዘገባዎችና ቅንብሮች የሚደመጡበት ነው እና በተለያዩ ዘገባዎች መላልሰህ እንደምትመጣ ተስፋ እናደርጋለን። በድጋሚ እንኳን ደህና መጣህ ቆንጅት። አስተዋይም በራሱ እንግዶች ይዟልና ወደዚያ ይውሰደን።
ጥሩ ሀሳብ ነው አሉላ። መስመሩን ለአስተዋይ እንተውለት።
አስተዋይ፣ መስመሩ ያንተ ነው።
እሺ፣ እጅግ አድርጌ አመሰግናለሁኝ። ከለንደን ከእንግዲህ በለንደን ብቻም ሳንገደብ እዚህ አውሮፓ አካባቢ ያሉትንም ለመቃኘት ጥረት እናደርጋለን። ለንደን ውስጥ በነገራችን ላይ ብዙ ያልታዩ የኢትዮጵያ የሆኑ እንግሊዝን ከኢትዮጵያ ጋር የሚያቆራኘው ብዙ ነገሮች አሉና በሂደት አንድ ሁለት እያዝናወጋቸዋለን። አሁን ለዛሬ ከአሜሪካ ድምፅ ጋር ያላቸውን ልምድ፣ ያላቸውን ትዝብት፣ ከዘመኑ የሚዲያ እንቅስቃሴ ጋር፣ የሚዲያ የህዝቡ አቀባበል ጋር ያላቸውን እንቅስቃሴ ሊነግሩኝ በዚሁ በእንግሊዝ ሀገር በለንደን ከተማ ወደ 18 እና 19 ዓመት ገደማ የኖሩ ሁለት ሰዎችን አነጋግሬያለሁኝ። ከነሱ ጋር አጫጭር ቆይታ አድርገናል። እነሱም ቪኦኤ ማለት ለነሱ ምን ማለት እንደሆነ፣ ከሚዲያ ጋር አያይዘው ምን አይነት ትዝታ እንዳላቸው፣ የልጅነት ዘመናቸው እነሱ እንደውም በሰባዎቹ በሰማኒዎቹ አካባቢ የነበሩ አድማጮች ናቸው እና በእርግጠኝነት አድማጮችም በእነሱ ድሜ ያሉ ትዝታቸውን ይጭሩበታል፣ ሌሎቹም ደግሞ ይዝናኑበታል ብዬ አስባለሁኝ። እሱን አዳምጠን እንመለስ።
ለዚህ ቃለ መጠይቅ ፈቃደኛ ስለሆኑ በቅድሚያ እጅግ በጣም አድርጌ አመሰግናለሁ። ለአድማጮች እስቲ ራስዎትን ያስተዋውቁልኝ።
ዘላለም ዘደበ እባላለሁ። ያው እዚህ ሀገር መኖር ከጀመርኩ 18 ዓመት ሆኖኛል።
ሚዲያ ማለት ለርሶ ምንድን ነው?
ሚዲያ ማለት እንግዲህ ሶርስ ኦፍ ኢንፎርሜሽን ነው።
ከ18 ዓመት በፊት የሀገሪቱ የሚዲያ ላይ ትዝታውን ያጋሩኝ።
አዎ፣ ድሮ እንግዲህ የምንከታተለው የዛን ዘመን እኔ በነበርኩበት ጊዜም ቴሌቪዥን ገና ብላክ ኤንድ ዋይቱ ነበረ። ከለድ ቴሌቪዥን ያው የመጣው በቀበሌ ነው። ቀበሌ ነበር ሄደን ላይ የነበረው። በጣም ኢንጆይ እናደርግ ነበረ። ሌላው ደግሞ ሬዲዮ ነው። ሬዲዮ ያው የኢትዮጵያ ሬዲዮ አለ። ከዛ በኋላ ደግሞ በትምህርት በሬዲዮ ተብሎ ለገዳዲ መጡ። ፋና ሬዲዮ ተጀመረ። እነዚህ እንግዲህ እኔ በነበርኩበት ዘመን ነው። በጣም በቃ ሬዲዮ ቅዳሜና እሁድ አንድ በተለይ የመዝናኛ እንትናችን ነበረ። ከውጭው ደግሞ የጀርመን ሬዲዮ ቪኦኤ፣ እንደገና ደግሞ አንድ ከራሽያ የሚተላለፍ ሬዲዮ ነበር፣ የአማርኛ ፕሮግራም። የዜና ሶርሳችን ነበር እነዚህ። ስፔሻሊ በ83 ዓመተ ምህረት ኢህአዴግ በሚገባበት ዘመን ትምህርት ቤት ነበርን፣ ዩኒቨርሲቲ ነበርን እና ዜና እነዚህ ሶስቱ ላይ ነበረ እየሮጥን እናዳምጥ የነበረው፣ አራተኛ ኢትዮጵያውን ማለት ነው። ምንም በዛን ጊዜ እንግዲህ ሳይድ ይዞ ስለሆነ ሚዲያ ነጻ ስላልነበረም በዚህ በኩል ያለውም የራሱን ስለሚያወራ፣ በሌላ በኩል ያለውም የራሱን ስለሚያወራ እንደ ተጨባጭ የኢንፎርሜሽን እውነታን ላይ የተመረኮዘ ብለን የጀርመንን የቪኦኤን እንደገና ከራሽያ የሚተላለፈውን የሬዲዮ በቃ ከዚህ ከዛ ስዊች እያደረግን እናዳምጥ ነበር።
አሜሪካ ድምፅ ሬዲዮ ከሚያስተላልፏቸው ነገሮች ትዝ የሚሉትን እስኪ ትዝታውን ያጫወቱኝ።
ቪኦኤ በእርግጥ በጣም እንወደው ነበር። ከሙዚቃዋ ከመጀመሪያው ከኢንትሮዳክሽኗ የምትለዋ እሷ እስካሁንም ያለች ይመስለኛል። ከምሽቱ 3 ሰዓት ሆኖ እስከሚጀምር ድረስ በጣም በጣም በጉጉት ነበረ። በቃ ሬዲዮዋን ከበን ነበር እናዳምጥ የነበረው እና የነበረችው አንድ ሬዲዮ ነበረች። እንደውም ጦርነታችን የዛች ሬዲዮ ታሪክ ነበረ። ሬዲዮዋ የሆነ ፕሮብሌም አላት። ታወራና በመሀል ቀጥ ትላለች በጥፊ። ከዛ ስትመታ ደግሞ ትገለበጥና ትጀምራለች፣ ታወራለች። እና ጦርነታችን ከሬዲዮዋ ጋር ነበረ። ዜና ለማዳመጥ እኛም ራሳችን ከፋሚሊው እንትን አንጻር በቃ በጣም ምንም የመናገርም ነገር የለም። ዝም በሉ አሁን ቪኦኤ ሊጀምር ነው ከተባለ በቃ ይከፈታል። ጠረጴዛዋ ላይ ትቀመጣለች ሬዲዮዋ፣ እሷ ነች የምታወራው። እና ቪኦኤ በጣም የሚወደድ ፕሮግራም ነበረው። የዜና አቀራረባቸው ምናምን በጣም ደስ ይላል። ዜናውንም ያቀርቡ ያነቡ የነበሩ ሰዎች ድምጻቸው በጣም 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 ደስ የሚል ነበር። እና ጥሩ ኢንፎርሜሽን ደውለው ጠይቀው አናግረው ያቀርቡ ነበር። እና የኢንፎርሜሽን ፍሰቱ አትሊስት 95% ድረስ አኪሬት ነበረ ብለን እናዳምጣለን። እና የሚሆነው ነገር እና እነሱ የሚሉት ነገር ተመሳስሎ እናገኘዋለን። እና ጥሩ ነበረ
ለመረጃ ያለው ቫልዩ። የሚዲያዎቹ ሁኔታ እስቲ የበፊቱና ያሁኑን እያነጻጸሩ ትንሽ።
ኢንፎርሜሽን በአሁኑ ሰዓት ሀገራችን ውስጥ ብትገባ አንዳንዱ በውሸት ያለ የሌለ ነገር አቅርቦ ዩቲዩብ ላይ አድርጎ ለማይረቡ ነገሮች የሰውን ጭንቅላት ወደማይሆን ነገር የሚመራ አለ። እዛኑ ያክል ደግሞ እውነተኛ የሆነውን ነገር ደግሞ አቅርቦ ህዝቡ በዛ ኢንፎርሜሽን ላይ ተንተርሶ ትክክለኛ የሆነውን እውነት የሆነውን ነገር እንዲያገኝ ደግሞ የሚጥሩ አሉ። አሁን እነዚህ ነገሮች በምን እንወቃቸው? የትኛውን ጥሩ የሚያቀርበው የትኛውን ውሸት የሚያቀርበው የሚለው ለሰው ችግር ነው። እኛ በነበርንበት ዘመን በቃ የምናውቀው ኢትዮጵያ ነው፣ አንድ ኢትዮጵያ ነው። በቃ ኢትዮጵያ ብለን ነው የምናዳምጠው፣ ሀገራችን ብለን ነው የምናዳምጠው። አሁን ያለው ሰው ደግሞ ኢትዮጵያ ብትለው አንዳንዱ ደንታ የለውም። ምናልባት አሁን የተወለዱ ልጆች በጣም ኮንሽስ ይመስሉኛል ስለ ኢትዮጵያ።
ምን ይመኙለታል ለቪኦኤ? በመጨረሻ
ለቪኦኤ መልካም እድል ነው የምመኝለት።
አመሰግናለሁ።
አመሰግናለሁ።
በጣም አመሰግናለሁ ሊያናግሩኝ ስለፈቀዱ ራስዎን ያስተዋውቁልኝ።
እኔም በጣም አመሰግናለሁ። ስሜ ወንድወሰን ግርማ ይባላል። ከኢትዮጵያ ከወጣሁ ወደ 19ኛ ዓመቴን ይዣለሁ። በለንደን ከተማ ነው የምኖረው።
ሚዲያ ሲባል ለእርስዎ የሚሰጠው ትርጉም ምንድን ነው?
በእኔ አመለካከት ሚዲያ ማለት በጣም ፓወርፉል የሆነ ኢንፎርሜሽን፣ ያልሰማኸውን ሩቅ ቦታ ያለን ነገር በቅርብ አምጥቶ ኢንፎርም የሚያደርግህ ነገር ነው።
መቼም አሁን ጊዜው ተቀይሯል። የቴሌቪዥን የሬዲዮ ያን ጊዜ የነበረው ትዝታ እስኪ ያጋሩ።
አቤት አቤት፣ ወደኋላ ወሰድከኝ። በሰባዎቹ ነው እንግዲህ እኛ ለሚዲያ የበቃንበት እድሜ ማለት ከሃይ ስኩል ጀምረ የጉርምስና አንዳንድ ኢንፎርሜሽን የምትፈልግበት በዛን ጊዜ የተመቻቸ ሚዲያ ጊዜም አልነበረም። የነበረን አንድ የመንግስት ሚዲያ ነው፣ ኢትዮጵያ ቴሌቪዥን፣ ኢትዮጵያ ሬዲዮ። ከዛ ቀጥሎ ጆሮአችንን አቆመን በጣም የምንፈልገው ቪኦኤ አማርኛ ድምፅ ነው። እንዲሁም ደግሞ ወደ 11 ሰዓት በኢትዮጵያ አቆጣጠር የሚመጣ የጀርመን ድምፅ ሬዲዮ አለ። ሁለቱን በጣም በጣም ሆን ብለን በተለይ ተማሪዎች እያለን በጥናት ሰዓት ሁሉ ጥናት ቆሞ ቀጥታ እሱ ላይ ነበር ፎከስ። ቪኦኤ ማታ 3 ሰዓት ላይ ነው። በቃ ለሶስት 10 ጉዳይ 5 ጉዳይ ጆሮአችንን አቆመን እሱ ላይ ነበር። ትዝ ይለኛል
እንደው እዚህ ሀገር እስኪመጡ ድረስ የአሜሪካ ድምፅ ሬዲዮ ማለት ለእርሶ ምን ነበር?
ኧረ በጣም እንጂ በቃ ጆሮ ውስጥ እስካሁን በቃ ያቃጭላል። ሲጀመር ያለው ሙዚቃ ራሱ ድንድድንድን የሚል ነገር አለ፣ የሆነ ሙዚቃ አላቸው በጣም የሚስበን። በቃ ጆሮአችን የምንከፍትበት ሃይ ስኩል በጨረስኩበት ሰዓት የሆነ ስራ ይዤ ወደ በረሃ ኦጋዴን ሶማሌ ቦርደር አካባቢ ሙስታሂል የሚባል አካባቢ ጫካ ውስጥ ለአንድ 6 ወር ያህል ሄጄ ነበር ለስራ። እዛ ላይ እራታችንን ልክ በቃ ጨርሰን ሻወራችንን ከፊልድ ተመልሰን ከወሰድን በኋላ ሁሉም ፎጣውን ተከናንቦ በቃ ቪኦኤን የሚጎረጎረው እሱ በቃ መዝናኛችንም ነው፣ ኢንፎርሜሽንም ጋዘር የምናደርግበት ነው። በወቅቱ ደግሞ የተለያዩ የደርግ የነበረ ችግር፣ የወያኔ የሻቢያ ዘመን ነው። በጣም ጆሮአችንን አቁመን የምንከታተለው ሚዲያ ነበር ቪኦኤ። እውነተኛውን ኢንፎርሜሽን ከጥሩ ማስረጃ ጋር ይሰጠናል። በቃ ትንሽ ትልቅ አይልም፣ ሁሉም ነበረ ጆሮን ከፍቶ የሚሰጠው። ጆሮ እኮ እውነት ይፈልጋል እና መሬት ካለው አጠገብህ ካለው ነገር እውነቱን ሪፖርት አድርገው በሬዲዮ የምትሰማው ከቪኦኤ እና እንዳልኩ ቅድም ከጀርመን አንዳንዴ እንጂ ከኢትዮጵያ ሬዲዮ ምንም አይንን ግንባር ያልከው አይነት በቃ ያየውን በሌላ ተርጉሞ ነው ለሪፖርት የሚቀርበው። ስለዚህ ሌላ ቴሌቪዥኖችም ሆኑ ሌላ ነገር ዝም በሉ አጥፉ ተብሎ በቤተሰብ ደረጃ ራሱ የሚዳመጥ ሬዲዮ ጣቢያ ነበር።
ያን ጊዜ ከነበሩት የሚያስታውሷቸው ጋዜጠኞች ይኖራሉ?
አዎ፣ ችም ጊዜው ስለቆየ ትዝ ይለኛል ሰለሞን ክፍሌ በቃ ድምፁ የተለየ ነው። የአቀራረብ ዘይቤው ራሱ ሰለሞን ክፍሌ በደንብ አስታውሰዋለሁኝ። ሌሎችም ነበሩ።
እዚህ እስከመጡ በኋላ ኑሮን እንግሊዝ ሀገር ካደረጉ በኋላ ቪኦኤን የማዳመጥ እድል አግኝተዋል?
አዎ፣ ከነበረ ውስጤ ካደረብኝ ፍቅር ቀጥታ የዕለቱን እንኳን ባላዳምጠው በዩቲዩብ ፈልጌ ምናምን አንድ ቀን ያለፈን ሁለት ቀን ያለፈን በደንብ እከታተለዋለሁ።
በመጨረሻ መግቢያ ላይ እንዳልኩት የአሜሪካ ድምፅ ሬዲዮ የአማርኛው ፕሮግራም 40ኛ ዓመቱን እያከበረ ነው እና ምን ይመኙለታል?
ቪኦኤ ከልጅነቴ በኢንፎርሜሽን ያሳደገኝ ጣቢያ ነው እና አሁንም እየሰሩት ያለው ይሄ የተተካውን ወጣት የሚያደርገው ያለው ትክክለኛ የሆነ ታማኝ የሆነ ሪፖርት ነው እየተሰራ ያለው። በበለጠ እደጉ ተመንደጉ፣ አሁንም በሚቻለኝ እከታተላለሁ።
ችግር ያመሰግናል።
በጣም አመሰግናለሁ።
ለንደን አስተዋይ መለሰ ወደ አሜሪካ ድምፅ የአማርኛ አገልግሎት ቤተሰብ እንኳን ደህና መጣህ እንላለን። በድጋሚ ግሩም ዝግጅት ነው ይዘህ የቀረብከው፣ የመጀመሪያ ዝግጅትህ ነው በዚህ በአማርኛው ክፍል በአሜሪካ ድምፅ። እንግዲህ ይልመድብህ ነው የምንለው።
አመሰግናለሁ።
A አድማጮች እንዳስተዋይ ሁሉ በቅርቡ የተከላቀሉንን የሎስ አንጀለስዋንና የላስ ቬጋስን ዘጋቢዎቻችንንም በተመሳሳይ የምንተዋወቅበትና በየአካባቢዎቻቸው የሚገኙ የአሜሪካ ድምፅ የረዥም ጊዜ ታዳሚዎችን ድምፅ በተከታታይ ፕሮግራሞቻችን እንሰማለን። ከአሜሪካ ድምፅ የኢትዮጵያ ስርጭት ጋር የሚዛመዱ የተለዩ ገጠመኞች ያላችሁ አድማጮቻችንም በየበኩላችሁ ገጠመኞቻችሁን በድምፅ ቀርጻችሁ ብትልኩልን ወይም በኢሜይል ብታደርሱን የምናስተናግድ መሆኑን ከወዲሁ ለማስታወስ እንወዳለን። መልእክቶቻችሁን ስትልኩ ታዲያ ለአሜሪካ ድምፅ የራዲዮ መጽሔት ዝግጅት ክፍል ማለት አስተንግዶ
ቀደም ብለን ያስተዋወቅናቸው የምሽቱ እንግዳችን ደረጀ አለማየሁ ይባላሉ።
ዶክተር ደረጀ በዓለም አቀፍ ደረጃ በአንድ በኩል በባለጸጋና በመልማት ላይ ባሉት ሀገሮች መካከል፣
በሌላ በኩል ደግሞ በሀገሮች ውስጥ በተለያየ የኢኮኖሚ ደረጃ ላይ በሚኖሩ ሰዎች መካከል ያለው ያልተመጣጠነ የግብር አከፋፈል በብዙሃን ህልውና ላይ የሚደቅነውን ፈተና የሚቃወም ዓለም አቀፍ ድርጅት ይመራሉ።
ከመስራቾቹም አንዱ የሆኑበትንና ይህን ዛሬም በስራ አስኪያጅነት የሚመሩትን ለሰዎች መብት የቆመ ድርጅት ስራ እንዲሁም ወደዚህ ስራ ያመጣቸውን መንገድ ያጫውቱናል። ደረጀ አለማየሁ በቅድሚያ ለጊዜው አመሰግናለሁ።
እንዴት አመሰግናለሁ።
ዶክተር ደረጀ በሙያው ከፍተኛ የምጣኔ ሀብት ባለሙያና የልማት ጉዳዮች አዋቂ ነዎት። ወዲሁም ደግሞ በአማርኛ በግርድፉ ሲመለስ ፍትሃዊ ለሆነ የግብር ክፍያ የቆመ ግሎባል አላያንስ ፎር ታክስ ጀስቲስ የተሰኘ ዓለም አቀፍ ድርጅት ይመራሉ። በጥቅሉ ለሰው ልጆች መብት የተያዘ ሙግት ነው እንደተረዳሁትና፣ እስኪ ድርጅታችሁ የተሰማራበትን ስራ እንዲሁም የቆምለትን ዓላማ ዘርዘር አድርገው ቢያስረዱን።
አመሰግናለሁ። ሊቀመንበር የነበርኩት ከተመሰረተ ጀምሮ ለአንድ 8 ዓመት ነበር። አሁን ከሊቀመንበርነት ወርጄ ደሞዝ ተከፋይ ስራ አስኪያጅኛለሁ።
ግሎባል አላያንስ ፎር ታክስ ጀስቲስ ምንድነው ድርጅቱ የሚባለው ለማስረዳት ለምንድነው የቆመው ከሚለው መነሳት ይሻል ይመስለኛል። እንግዲህ አንተም አድማጮች ዘንድ በጠቅላላ በሰፊው በካዳጊ ሀገሮች ውስጥ ሀብታም ሀገሮች ረጂዎች በርካታ ሀገሮች የተቋቋሙት እንደ ዓለም ባንክ እንደ የዓለም ገንዘብ ድርጅት ለደሃ የሚያስቡ ችግር የሚበጣው በደሃ ሀገሮች ያሉ መሪዎች ጉቦ ስለሚበሉ ገንዘብ ስለሚዘርፉ ነው። እነሱ መላክ የአፍሪካ፣ የአውሮፓ፣ የአሜሪካ፣ የደቡብ አሜሪካ፣ የኤዥያ መሪዎች ናቸው ዋና ተጠያቂዎች የሚል በጣም የተስፋፋ እምነት አለ። ሁለተኛ ደግሞ ይሄ ደሃ ሀገሮች የሚንቀሳቀሱት ከሀብታም ሀገሮች በሚያገኙት የእርዳታ ጠብታ ነው የሚል አይነት የተስፋፋ እምነት አለ። ይሄ በፍጹም እውነታውን የሚቀይር የተሳሳተ አመለካከት ነው። እኛ በዚህ አካባቢ መስራት በመጀመርበት ጊዜ ሁለት ነገሮች ያየን ነው። አንደኛ፣ ለምሳሌ አፍሪካን ብትወስድ አፍሪካ ለዓለም አበዳሪ እንጂ ተበዳሪ አይደለም። የፍሳሹን መጠን በምታይበት ጊዜ እኛ አይደለንም። ለኦኢሲዲ በሚያቀርቡት አንዳንድ ሪፖርት ላይ በእርዳታ ለምትገባው $1 $3 ከአፍሪካ ይወጣል የሚታል። በጠቅላላው የገንዘብ ንብረትን በምታይበት ጊዜ አፍሪካ ወደ ውስጥ ከሚገባ ወደ ውጭ የምታወጣው ይበልጣል። እርዳታ የሚባለው ነገር በነጻ የተሰጠ ይመስላል እንጂ ነጻ ሀገሮች የራሳቸውን የኢኮኖሚ ፖሊሲ እንዳይወስኑ እጅ የሚያስርና በራሳቸው የሚፈልጉትን ስራ እንዳይሰሩ የሚያደርግ እንዳውም በአንዳንድ ምሁራን አባባል ሀሳብ ሀገሮች እኛ እንደሰራ ነው ሳይሆን እኛ እንደምንላችሁ የሚል አመለካከት አላቸው ነው። ምክንያቱም እነሱ ሲያድጉ የነበረ ጊዜ የሚደረገውን ፖለቲካ ሳይሆን እነሱ ዛሬ አፍሪካ፣ ኤዥያ፣ ደቡብ አሜሪካ እንዳይደርስባቸው የማይሆን መንገድ ለማስያዝ የሚሰጡት ምክር ላይ የተመሰረተ ነው ብድር። ስለዚህ ገንዘብ ስርቆት የሚባለውን ነገር ደግሞ በምትመለከትበት ጊዜ የአፍሪካ መሪዎች አይሰርቁም፣ ድርሻ የለም፣ ጉቦ የለም አይደለም። መጠኑን በምታስተያይበት ጊዜ 1:3 ነው። ካፒታል አገር የሚመጡ ትልልቅ ካምፓኒዎች በህገወጥ መንገድ እንዳስወጡትና ታክስ ሳይከፍሉ አጭበርብሮ እንዳስወጡት 70% ከአፍሪካ ወደ ሰሜን የሚሄደው ገንዘብ ነው።
ለአድማጮች ግልጽ እንዲሆን ይሄ በአቅጣጫ ምን ይገልጻው? ከደሃ ሀገራት ዳታ ለሚሰጡት ራሳቸው ወደ ምዕራባውያኑ ወይም ባለጸጋው ሀገራት ነው እንደውም የሚመለሰው እያሉ ነው።
አንድ ለሶስት ለአንዷ ዶላር ሶስት ወደ ሀብታም ሀገሮች የሚመለሱ። አፍሪካ፣ ኤዥያ፣ ላቲን አሜሪካ በጉቦ ነው እንጂ ሌላ ዘረፋ የለም የሚለው ደግሞ እንደገና ቁጥሩ በምታስተያይበት ጊዜ እንዳውም የአፍሪካ ዩኒየን ያወጣው ሪፖርት ላይ 70% በንግድ ውስጥ ሀብታም ኩባንያዎች በሚያደርጉት የማጭበርበርና ህግን እንደፈለጉት ተርጉሞ በሚያስወጡት 70% የበለጠው ከአፍሪካ ውስጥ የሚወጣው በሱ ነው። ይሄ ጉቦ ሌላው ነገር አንዳ ተደምሮ 30% ነው የሚሆነው። ጉቦ የችግር ምክንያት አይደለም ልል፣ ነገር ግን የገንዘቡን መጠን በምታይበት ጊዜ በኪስ አውላቂና በዘራፊ መካከል ያለ ልዩነት ነው። ስለዚህ ኪስ አውላቂዎቻችንንም ችላሳልን፣ ዘራፊዎች አፍሪካን፣ ደቡብ አሜሪካን፣ ኤዥያን እንዳይዘርፉ ለማድረግ ምን ማድረግ አለብን? እንዴት መታገል አለብን? ከእንዲህ አይነት ንቅናቄ ነው የምንሰራበት ድርጅት የተፈጠረው።
መልካም።
እና አላማችን ምንድን ነው? ይሄ በአገር ደረጃ በአህጉራችን ደረጃ ኪስ አውላቂዎቻችን ኪስ እንዳያወልቁ መከላከልና መታገል ሳናቆም ዘራፊዎች ደግሞ አፍሪካን፣ ኤዥያንና ደቡብ አሜሪካን እንዳዘርፉ መከላከል በሁለት በኩል የተያዘ ትግል ማካሄድ ነው የኛ ድርጅት የሚሰራ።
መልካም።
እነዚህ ሁለቱ ናቸው ዋነኞቹ።
በደንብ የተረዳን ይመስለኛል። በአገር ደረጃ በአገር ውስጥ የሚፈጸም ምዝበራ አለ፣ እርሶ በንጽጽር በኪስ አውላቂነት መስለውታል። በዓለም አቀፍ ደረጃ ረጂዎቹ ራሳቸው መልሰው የሚወስዱት በእርዳታ ስም ከሚመጣው 3% ነው። በንጽጽርም አገር ውስጥ ከሚባክ ነው የሚዘረፍ ያሉት የባለጸጋ አገሮች ኩባንያዎች መልሰው የሚወጣው ይበልጣል ብለዋል። እስኪ ፈታ ፈታ እናድርገው ዶክተር ደረጀ። ይሄ የተለመደውን በስፋት የምናውቀውን አይነት የመብት ተሟጋችነት አይነት አይደለም። ይልቁንም የሀገራትን ህልውና የህዝቦችን ህልውና የሚመለከተውን ያህል ጠዋት ማታ የምንሰማቸው የመብት ሙግቶች ለየት ይላሉና ድርጅቱ ውስጥ ካለውት የአመራር ኃላፊነቶ በተጨማሪ እንደ ምጣኔ ሀብት ባለሙያም ጭምር ጥንሰ ሀሳቡንም ቀረብ አድርገን ለመረዳት እንሞክር። ከቀረጥ ክፍያ ጋር የተገናኙ አሰራሮች ለዚህ መንገድ መሆናቸውን ስለ ድርጅታችሁ የሚገልጹ ጽሁፎች ያስረዳሉ። የቀረጥ አከፋፈል በአገር ውስጥም በአገሮች መካከልም ይላሉ። ቅድም ካሉት ጋር የሚያያዝ ይመስለኛል። የቀረጥ አከፋፈል በተለይ ደግሞ ለሌለው ሰው ምኑን ይከፍላል ብሎ ሊያነሳ ያለውም ትንሽ ነው የሚከፈለውም ትንሽ ነው ብሎ ሊያስብ ይችላል። በተራ ሰው አይን ደሃ ሀገራት እንዴት አድርገው ነው በቀረጥ ስም የሚያጡት የሚለውን በምሳሌ ማሳየት የሚቻል ከሆነ አንዲት አፍሪካዊት ሀገር በድጎማ ከፍተኛ ገንዘብ ታገኛለች ተብላ የምትወሰድ ሀገር በአንጻሩ ምዝበራ የሚፈጸምባት ከደሃ ህዝቧ የሚወሰድባት ሀገር ምሳሌ ይስጡን እስኪ። አወሳሰዱን በተጨባጭ የምታውቁትንም
አንድ ምሳሌ። ብዙ ምሳሌዎች መስጠት ይቻላል። እንግዲህ ቀረጥ እና ግብር መካከል ያለው ልዩነት ታክስ እና ከስተምስ መሀል ልዩነት አለ፣ እሱ ውስጥ አልገባም። ግን አንድ በጣም ጥሩ እኛ ብዙ የተጠቀምንበት አንድ ጥናት አለ። ሳብ ሚለር የሚባል እናንተም ሀገር አሜሪካ የሚሰራ የቦድቫይዘር ሁሉ ባለቤት የሆነ ኢንተርናሽናል የቢራ ካምፓኒ አለ እና የእኛ አባል የሆነ ድርጅት ባደረገው ጥናት ጋና ውስጥ እሱ ከከፈለው ቀረጥ የበለጠ መንገድ ዳር ቢራ የምትሸጥ ሴትዮ ቀረጥ ከፍላለች። ምንድን ነው የሆነው? ሶስት ምሳሌዎች ልስጥህ።
እሺ።
እንግዲህ ታክስ የሚከፈለው በትርፍ ላይ ነው። ትርፍ ደግሞ ምን ማለት ነው? ከወጪና ከሽያጭ የሚተርፍ ማለት ነው አይደል? እኔ አሁን ወጪዬን አጭበርብሬ ከፍ ካረብ ከሽያጭ ጭራሽ እንዲበልጥ ካረብ ትርፍ ሳይሆን በኪሳራ የምሰራ ነው የሚመስለው። ስለዚህ ክህለት ያለው ሂሳብ አያያዝ ይባላል። ወጪህን ትወጅረውና ገቢህን ወይ እንዳልተዋለ ወይ ታሳንሰዋለ። ለምሳሌ ይሄ ድርጅት
የራሱ የገንዘብ ቅርንጫፍ አለው። ግን ይሄ ቅርንጫፉ በሌላ ሲል ነው የሚመዘገበው። ከሱ ጋር የተያዘ መሆኑ እንጋታ ይገርኛል። ከራሱ ገንዘብ ይበደርና ጋና ይህንን ገንዘብ ነው ስራ ላይ ያውልኩት ይልና በየአመቱ ለዚህ ብድር ይሄን ያህል ወለድ እከፍላለሁ ይላል። ወለድ ወጪ ነው። ስለዚህ በዛ በወለድ መጠን ከትርፉ ያሳንሳል ማለት ነው። ከዛ በኋላ ለገንዘብ አያያዝ ምክር ስዊዘርላንድ ከሚባል ካምፓኒያ ይህናል ክፍዬ አማካሪዎችን አሰርቻለሁ ይላል።
ሌላ ውጪ ማለት ነው።
አሁን ሌላ ውጪ ማለት ነው። ወጪው ይቆለልና አፍሪካ ውስጥ የምንሰራው በኪሳራ ነው ይሏል። ይሄ ደግሞ ምንድን ነው? ራሳቸው ይሄ ትልልቁ ኩባንያ በተለያየ ስም የተለያየ ቦታ ይመዘገባል። እርስ በርሱ ዕቃ ይሻሻጣል። ባልሆነ ዋጋ እርስ በርሳቸው ለሂሳብ አያያዝ ብቻ ሲሉ ይስማማሉ። አንድ ምሳሌ ነው። ኬማን አይላንድስ የሚባል ትንሽ ደሴታ በእንግሊዝ ዘውድ ስር አለ። አንድ ቢሮ ውስጥ አንድ ህንፃ ውስጥ 12,000 መልቲናሽናል ድርጅቶች ተመዝግበዋል። አሁን ለምሳሌ እና አፕል የንግድ ምልክታቸው የተመዘገበው ብለህ ተመልከት። በሙሉ ቀረጥ የማይከፈልባቸው ቁጥቋጥ ደሴቶች ላይ ነው። አማዞን የሚባለው አሁን እዚህ ፈረንሳይ የሚሰራ ፈረንሳዮች ለመስራት አማዞን ለሚባለው የንግድ ምልክት በ100,000,000 መክፈል አለብኝ ይልና ለራሱ በርሙዳ ለመዘገበው መስሪያ ቤት ያስተላልፋል። ይሄንን ፈረንሳይ ወጪ ነው ይላል። ይሄንን ወጪ ካረገ ትርፉ ይቀንሳል ማለት ነው። እና ይሄንን ንግድ ምልክት የሚባለውን እነዚህ ቀረጥ የማይከፈልባቸው አገሮች ይሄዱና እነዚህ 12,000 ካልኩ ቢሮዎች አንዱ ውስጥ የፖስታ ሳጥን ድርጅት ይከፍቱና አብዛኛው የሚከፈለው ለነሱ ነው። ለሌለ ድርጅት የንግድ ምልክቱ ዋጋ መከፈል አለበት። እሱን እየከፈልኩ ነው። ኮካኮላ አውሮፓ ውስጥ ቀረጥ ከፍሏል፣ እንኳን አፍሪካ። እና ይሄ እንግዲህ አንዳንድ ምሳሌ ሊታዩ የሚችሉ ይሄ እንዳልኩ ክህለት ያለው ሂሳብ አያያዝ የሚለው ማለት ዝርዝር አለው። ብቻ በጠቅላላው ምንድን ነው ወጪያቸውን በዚህ ክህለት ባለው ሂሳብ አያያዝ ከፍ ያደረጉና ትርፋቸውን መሬት ያወርዱና በተጨባጭ ትርፍ እንዳገኙበት ሀገር ትርፋቸውን ዝቅ ያደረጉና የሚከፍሉት ቀረጥ በጣም ትንሽ ይሆናል። ሌላው አሁን የመኪና መገጣጠሚያ አፍሪካ ውስጥ አለ እንበል፣ የሚቼል ኮች የምን በለው። አሁን መገጣጠሚያ እነዚህ ትልልቆቹ መገጣጠሚያ አካሎች ከውጭ ነው የሚመጡ። እንደ ኪሎ ሙዝ እንደ ምናምን ዋጋቸው ስንት እንደሆነ ገበያ ላይ የምታውቀው ነገር የለም። እነሱ ናቸው የሚጨምሩበት፣ ምክንያቱም ተመጣጣኝ የሆነ ዋጋቸውን የሚያስገምት እቃ የለም። እና ገጣጥሞ ሲጨርሱ ወጪያቸው ሰማይ ይወጣል። አሁን በብድር ነው መተን ኢንቨስት ያደረግነው ይሉና ከራሳቸው የገንዘብ ቅርንጫፍ የወሰዱትን በተራ የባንክ ብድር የሌለ ወለድ እየከፈልን ነው ይሉና ወጪያቸውን ከፍ ያደርጉታል። እና ወጪ ከፍ በማድረግ ትርፋቸውን በማሳነስ የሚከፍሉት የቀረጥ መጠን የታክስ መጠን በጣም ዝቅተኛ ነው። ይሄ ትርፍን በማጭበርበር የሚደረግ ሽፍቻ በጠቅላላ ወደ 500 ቢሊዮን ዩኤስ ዶላር በአመት ሊሆን ይችላል ብሎ ይገምታሉ። እኛ ከዛም በላይ እንሄዳለን። ይሄ አይነት አሰራር አለ። ይሄ አንዳንዱ ደግሞ ህጋዊ ነው። ለምሳሌ ዝም ብሎ አንድ ጊዜ አንድ ባንክ እዚህ አውሮፓ ውስጥ አንድ ሰውዬ እድገት ዘለለውና ተበሳጭቶ ሲዲሮም ላይ የቀዳውን ፋይል ለመሸጥ ለጀርመን መንግስት በምስጢር ገንዘባቸውን ይዘው የደበቋሉና ልሽጥላችሁ ብሎ ይነጋገር ነበር። ምንድነው የተገኘ? አንዳንዱ አጭበርባሪ በውሻው ሂሳብ ደብተር ከፍቷል።
በውሻው ስም
አሁን እናንተ ሀገር አሜሪካ ማንነት የማይጠይቅ ኢንፋክት የእኛ አንድ አባል አብሮ ሰሪ የሆነ ድርጅት አለ። ፋይናንሻል ሴክሬሲ ኢንዴክስ የሚል ያወጣል በዓለም ላይ ደንበኛ የገንዘብ አጭበርብሮ መደበቂያ ቦታ በዓለም ላይ አንደኛ አሜሪካ ነው፣ ዩናይትድ ስቴትስ ኦፍ አሜሪካ። እነዚህ 12 ክራውን ዲፔንደንሲስ አንድ ላይ ቢመደቡ እንግሊዝ ነበረች አንደኛ የምትሆን ነው። 12 ክራውን ዲፔንደንሲስ ኤንድ ኦቨርሲስ ቴሪቶሪስ የሚባለዋል ጀንሲ የሚባል። ስለዚህ በአጭሩ ለመደምደም ይሄ ሰርቶ ለመብላት ሰርቶ ለማግኘት የሚሰራ ሳይሆን ማፊያ እንዳራምደው የዓለም ኢኮኖሚ ነው ያለው ወደሚል ድምዳሜ ያደርሳል።
በጣም ውስብስብ ምናልባትም ከርቀት ለምናየው ከባይ የሆነ ለመገመትም የሚያስቸግር ነው። የቀረጥ ክፍያን በህጎች መሐከል ባለ ክፍተት ወይም ህጎች ባላቸው ክፍተት ላለመክፈል የሚሞከርበት አሰራር በዚህ በዩናይትድ ስቴትስም በስፋት ይታወቃል። ህጋዊም ተደርጎ ነው የሚወሰደው ክፍተት ነው የሚባለውና ጨርሶ ህግ መተላለፍ ሲሆን ነው ተጠያቂ።
ማን ከፈተው ብሎ መጠየቅ ነው።
እሱም ትክክለኛ ጥያቄ ይመስለኛል።
እንደውም ዋረን በፌት ከአሜሪካ ሚሊያርደሮች አንዱ እሱ አንዴ ብሎ ነበረ የኔ ጸሐፊ ከኔ የበለጠ ታክስ የምትከፍልበት ምክንያት አልገባኝም ብሎ ነበር።
እሳቸው ያልተማከለ አሰራር ድሃውና መካከለኛ ገቢ ያለውን ህዝብ ይጎዳል ብለው ይሟገታሉ። መንግስት ለማሻሻል የሚደረጉ ጫናዎችም ይደግፋሉ፣ በይፋ ወጥተው ይናገራሉ። ትክክል ነው። ዶክተር ደረጀ እስኪ አሁን ለአድማጮች ዓለም ምን አይነት የገንዘብ ዝውውር እንዳለ፣ ግብይቱ ምን እንደሚመስል፣ ለብዙዎቻችን በግልጽ የማይታየውን አሰራር፣ ምን አይነት ዘዴዎች ትልልቆቹ ኩባንያዎች እንደሚጠቀሙ ገልጠዋል። የእርሶ ድርጅት ዋና ስራችሁ እንደመሆኑ ጠዋት ማታ የምትሟገቱለት ነው። እንዲህ ያለ ለመኖር የማያስችል ሁኔታ፣ እኩልነት የተነፈገ፣ ፍትሐዊነት የጎደለው አሰራር ነው የሚለው ስለ ድርጅታችሁና ስራዎቻችሁ የተጻፉ ጽሁፎች። እንዴት ነው ይለወጣል ብላችሁ ተስፋ የምታደርጉት? እነኚህ ኩባንያዎች ታላላቅ ኩባንያዎች ናቸው፣ ድጋፍ አላቸው፣ የመንግስታዊ አሰራሮች ለእነሱ እንዲመች ያደርጋሉ። በደሃ ሀገራት ብቻ ሳይሆን በራሳቸውም በትላልቆቹ ሀገራት ጭምር በቅርብ ጊዜ ፓናማ ፔፐርስ እንደተባለው ጋዜጠኞች ያጋለጡት አንዳንድ አሰራር የተጋነነ እስካልሆነ ድረስ እንደተፈቀደ ተደርጎ ነው ቀደም ብለን እንዳነሳ ነው የሚካሄደው። እና እንዴት ነው ይለወጣል ብላችሁ ተስፋ የምታደርጉት? ምንስ እስካሁን ባደረጋችሁ ጥረት እውን ማድረግ ይችላችኋል?
የሰው ሁሉ የኑሮ አቅምና ህልውና እኩል እንዲጠበቅ ከሚታገለው ዓለም አቀፍ ድርጅት መስራችና አሁንም በስራ አስኪያጅነት ከሚያስተዳድሩት ከዶክተር ደረጃ አለማየሁ ጋር የነበረን ቆይታ ዘለግ ያለ ነው።
ቀሪውን በሌላ ፕሮግራም እናቀርባለን። ሙሉውንም በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን።
ለአሁኑም ዶክተር ደረጃ አለማየሁን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን።
አድማጮች አሁን ፊታችንን ወደ አዲስ አበባ ከምንመለስበት ሰዓት ላይ ደርሰናል።
ንጉሴ አክሊሉ በመጥን ዝግጅቱ አዲሱን አመት ዘመነ ልቃስን አስተካክሎ ስለ ዘመኑ ሲያሜና እንዲሁም ከረጅም ጊዜ በፊት እሁን የሆነ የሥራ ገጠመኙን ያወጋናል።
እንቧ በይላሚቱ ኮርማ ወላጅቱ የዛሬው ፕሮግራሜ ይሄ ነው መልእክቱ። ለዚህ ምክንያቱ እያንዳንዱ ዘመን መጠሪያ አለው ዓመቱ። በዚህም መሰረት የ2015 ዓመተ ምህረት የዘመነ ሉቃስ ለአምናት ምልክቱ ጨዋታን ጨዋታ ያነሳዋልና ከ37 ዓመት በፊት ኢትዮጵያ ሬዲዮ እየሰራሁ ስለ አድዋ ድል አንድ ፕሮግራም ለማዘጋጀት አስቤ ሪበከንቱ አካባቢ የሚገኙ አንድ የአድዋ ተወላጅ አረጋዊ የታሪክ ሰው ቀደም ብዬ ተዋውቄ ነበርና ቀጠሮ ሰጥተውኝ ቤታቸው ሄድኩ። ቤታቸው ሲሄድ ከልጃቸው ጋር በደስታ ተቀበሉኝ። እሳቸው ያን ጊዜ እድሜያቸው ወደ 95-96 አካባቢ ነበር። በደንብ ተቀበሉኝ። ከተቀበሉኝ በኋላ ቀጠሮ ሰጡኝ። ሌላ ጊዜ ተመለሳሉኝ። በዛ ባሉን ጊዜ ተመልሼ ሄድኩ። አሁንም እንደገና ልጅ የመጣህ ቀጠሮውን አክብረ መጣህ? አዎ ለዛሬ ቀጥሬ ነበር። ትክክል ነው። እስቲ እንደው ከሁለት ቀን በኋላ ብቅ በላሉኝ። ከሁለት ቀን በኋላ ሄድኩ። ከሁለት ቀን በኋላ ሲሄድ መጣህ? ዛሬ ተዘጋጅቻለሁ። አየህ ወተት የዋለ ያደረ እንደሆነ እርጎ፣ አይብ፣ አጓት፣ አሬራ ዋናው ቅቤ ሊወጣው ይችላል። አንተም ዛሬ ስትመጣ እኔ በደንብ ተዘጋጅቼ ጠበቅኩህ። ስለ አድዋ ላጫውትህ። እኔ አድዋ ጦርነቱ ሲነሳ ልጅ በሆንም አውቃለሁ፣ አስታውሳለሁ። እንደውም ያን ዕለት አድዋ መድኃኔዓለም ቤተ ክርስቲያን ግብፃዊው ሊቀ ጳጳስ አቡነ ማቴዎስ ሲቀድሱ እዛው ነበርኩ በልጅነቴ ከወላጆቼ ጋር እና ታሪኩን አውቃለሁ ብለው ስለ አድዋ ታሪክ ያጫወቱኝን አስታወስኩ። አድማጮቼ፣ የላሚቱ ዘመን የወተቱ ምሳሌ ከምንም በላይ የሰላምና የጤና የፍቅርና የመቻቻል የእድገትና የብልጽግና እንዲሆንልን እመኛለሁ። የዛሬ 15 ቀን 42 ዓመት ሙሉ በብዕር ስሙ ሲጽፍ የነበረና ዛሬም በእንግድነት አቅርቤው ስሙን ስጠይቀው በዚያው በብዕር ስሜ ነው የምጠራው ያለውን እንግዳይን ይዤ እቀርባለሁ። እስከዛ ድረስ ቸርን ሰንብት። ሰላም ይንገስ።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ያሰናዳነውን ግን በዚሁ መቋጨታችን ነው።
የኢሜል አድራሻችንን ለማስታወስ horn@voanews.com ነው።
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉ፣ ተሳተፉ።
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱ እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጅት ታየነን በዚሁ ተሰናበትን።
ሰላም።
Would I get it?